የካቻ ዲጂታል ፋይናንስ እና የኢትዮጵያ ቡና ባንክ አቦል ደሞዜ የተሰኘውን የቅድመ ደሞዝ ብድር መውሰጃና የቁጠባ አገልግሎትን የሚሰጠውን የዲጂታል መተግበሪያ በይፋ መጀመራቸውን ያስታወቁት ባለፈው ቅዳሜ ነበር። አቶ አብርሃም ጥላሁን የካቻ ዲጂታል ዋና ስራ አስፈጻሚ፣
ዲጂታል ሴቪንግ ኤንድ ዲጂታል ሌንዲንግ ወይም ደግሞ የዲጂታል ቁጠባና የዲጂታል ብድር አገልግሎት የምረቃት ፕሮግራም ነው የነበረን። የዲጂታል ቁጠባ ማለት ሰዎች ወደ ቅርንጫፍ መሄድ ሳይጠበቅባቸው በእጅ ስልካቸው አማካኝነት የብሔራዊ ባንክን ኬዋይሲ አሟልተው የቁጠባ ሂሳብ መክፈት የሚችሉበትና ሂሳባቸውን ማንቀሳቀስ የሚችሉበት አገልግሎት ነው። እንዲሁም ደግሞ የዲጂታል ብድር አገልግሎት ደግሞ አነስተኛ ብድሮችን ብዙ መያዣ የማይጠየቅባቸው የደንበኛውን የገንዘብ እንቅስቃሴዎች፣ ሂሳቡ ላይ ያሉ ዝውውሮችን፣ እንዲሁም ሌሎች ገንዘብ ነክ ያልሆኑ መረጃዎችን ፕሮሰስ በማድረግ ከቅርንጫፍ መሄድ ሳይጠበቅበት ደንበኛው ካለበት ሆኖ በእጅ ስልኩ አማካኝነት የብድር አገልግሎት ማግኘት የሚችልበት እንዲሁም ክፍያውንም ሲፈጽም ወደ ቅርንጫፍ መሄድ ሳይጠበቅበት በክፍያ ቀኑ ራሱ ሲስተሙ ኮሌክት የሚያደርግበት አሰራር ነው። ስለዚህ ይሄ የነበረን የምርቃት ፕሮግራም በዲጂታል ቁጠባና የዲጂታል ብድር አገልግሎት ከቡና ባንክ ጋር ሆነን በጋራ ፈላጊ የብሔራዊ ባንክ መስፈርቶችን አሟልተን ለህብረተሰቡ ያስተዋወቅንበት መድረክ ነበር።
በዝግጅቱ ወቅት በቦታው እንደነበሩ የነገሩን ከኢትፌንቴክ ተቋም የሂሳብ አያያዝና ባለሙያ የዲጂታል ቴክኖሎጂ አሰልጣኝና አማካሪ አቶ በረከት ቦጋለ ከሌሎች የዲጂታል መተግበሪያዎች ለምሳሌ ከቴሌብርም ሆነ ኤምፔሳ ይሄኛውን የካቻ አባል ደሞዜ የሚለየው ምን እንደሆነ የተጠየቁት አቶ በረከት ይመልሳሉ።
አንድ ናቸው። ቴሌብር ሞባይል መኒ ነው፣ ካቻ ሞባይል መኒ ነው፣ ኤምፔሳ ሞባይል መኒ ነው። ነገር ግን ምንድነው ቴሌብር በቴሌ ሲም ነው የሚሰራው፣ ኤምፔሳ በሳፋሪኮም ሲም ነው የሚሰራው፣ ካቻ በሁለቱም ሲም ይሰራል።
የአዲስ አበባ ነዋሪ መሆኗንና አንድ ድርጅት ውስጥ ተቀጣሪ መሆኗን የነገረችን ወይዘሪት ሶስና ሻውል የአቦል ደሞዜ ተጠቃሚ ናት።
ምንድነው ፔሮል የሚከፈለኝ በቡና ባንክ በኩል ነው ደማገኘው። እሱም በመጠቀም በእሱ በኩል ደሞዝ ስለሚገባልኝ የአቦል ደሞዜ ተጠቃሚ ሆኛለሁ። አቦል ደሞዜ ላይ ደግሞ ደሞዜን 33% እና 50% አገኛለሁ እና ለተለያዩ ላስፈለጉኝ ነገሮች ለትምህርት ቤት ክፍያ ሊሆን ይችላል፣ ለቤት ክራይ፣ ለተለያየ ነገር ፋይናንሻሊ ላስፈለጉኝ ነገሮች በቀላሉ የደሞዝ መዳረሻ ብድር ማግኘት ይችላለሁ።
ለምሳሌ እሱን ለማበደር ምን ጠየቁሽ?
እኔ የምሰራበት ድርጅት በቡና በኩል ነው ደሞዝ ለእኔ የሚከፍለኝ። ስለዚህ ቡና በሱ በኩል ለሰራተኞቹ ደሞዝ የሚከፍል ካምፓኒ ለሰራተኞቹ የደሞዝ መዳረሻ ብድር የሚያቀርበው አቦል ደሞዜ ነው። በሱ በኩል ነው እኔ ተጠቃሚ የሆንኩት።
በቡና ባንክ አክሲዮን ማህበር የዲጂታል ፋይናንሻል አገልግሎት ዋና ስራ አስኪያጅ አቶ ታደሰ መለሰ ግን ተጠቃሚዎች የቡና ባንክ ደንበኛ ብቻ መሆን አይጠበቅባቸውም ይላሉ።
የካቻ ዲጂታል ፋይናንሻል አክሲዮን ማህበር ደንበኛ ከሆነም አገልግሎቱን ማግኘት ይችላል። የቡና ባንክ አክሲዮን ማህበር ደንበኛ ከሆነም ይችላል።
የሰማሁት ምናልባት ከቡና ባንክ ጋር የሂሳብ መዝገብ የከፈቱ ወይም አካውንት ያላቸው ብቻ ናቸው ይህን አገልግሎት የሚጠቀሙት የሚል ነው።
አይ እሱ ትክክል አይደለም። እንግዲህ ቡና ባንክ ከካቻ ዲጂታል ፋይናንሻል አክሲዮን ማህበር ጋር በጋራ ተባብረን ነው ፕሮዳክቱን ያበለጸግነው አገልግሎቱን ሰጠው። ስለዚህ ወይ የካቻ ደንበኛ ከሆነም የቡና ባንክ አክሲዮን ማህበር ደንበኛ ሳይሆን ተጠቃሚ መሆን ይችላል። የቡና ባንክ ደንበኛ ከሆነ ደግሞ የካቻ ደንበኛ ሳይሆን መጠቀም ይችላል። ከሁለት አንዳችን ደንበኛ ከሆነ የአገልግሎቱ ተጠቃሚ መሆን ይችላል ማለት ነው።
ይህም ሆኖ አሁንም የአቦል ደሞዜ አገልግሎት በቡና ባንክና በካቻ ዲጂታል አባላት ብቻ ላይ የተወሰነ መሆኑን ተከታዩ የአቶ ታደሰ ማብራሪያ ያስረዳል።
አገልግሎቱን ለመጠቀም ከሚያስፈልጉት ወይም መስፈርቶች መካከል አንደኛው የቡና ወይም የካቻ ዲጂታል ፋይናንሻል አገልግሎት ማህበር ደንበኛ መሆን ይጠበቅባቸዋል። ሁለተኛው በድርጅቶች ውስጥ ተቀጥረው የሚሰሩና ቋሚ ሰራተኛ መሆን ይጠበቅባቸዋል። ሌላው ድርጅቶቹ ከቡና ጋር ወይም ደግሞ ከካቻ ጋር ደንበኛ ይጠበቅባቸዋል። እነኚህ ድርጅቶች የቋሚ ሰራተኛቸውን ወራዊ ደሞዝ በካቻ ወይም ደግሞ በቡና አክሲዮን ማህበር በኩል የደሞዝ ክፍያቸውን መፈጸም ይጠበቅባቸዋል። ይሄን ካደረጉ የሰራቻቸው ቋሚ ሰራቻቸው የአቦል ደሞዜ የብድር አገልግሎት ተጠቃሚ መሆን የቁጠባ አገልግሎቱን ለማግኘት ግን እኚህ የጠቀስኳቸው መስፈርቶች አያስፈልጉም። የካቻን ዋሌት አውርደው መጠቀም ይችላሉ። የተለየ መስፈርት የለውም የዲጂታል የቁጠባ አገልግሎቱን ለመጠቀም።
ከብሔራዊ ባንክ በተሰጠ ፍቃድ መሰረት ከ3 ወር በኋላ ሌሎች የፋይናንስ አገልግሎት ዘርፎችን በማካተት በሙሉ አቅሙ የሚጀምር መሆኑን የሚገልጹት ኃላፊዎች አሁን እየተሰጠ ያለው አገልግሎት ሙከራ በነት ወይም ፓይለት መርሃ ግብር መሆኑን በመግለጽ በቡና ባንክና ካቻ ዲጂታል ተጠቃሚዎች ብቻ የመወሰኑን አግባብነት ያስረዳሉ። የካቻ ማርኬቲንግ ኮሙኒኬሽን ስራ አስኪያጅ አቶ ናሆም አበራ ጉዳዩ የቴክኖሎጂና የገንዘብ ጉዳይ በመሆኑ ቀስ በቀስ ደረጃ በደረጃ መታየት ያለበት መሆኑን ያስረዳሉ።
አሁን በሺዎች የሚቆጠሩ ሰራተኞችን አስገብተን እየተጠቀሙ ነው፣ እያየነው ነው። ከዛ አሁን ወደ 100 ሺዎች እንሄዳለን፣ ወደ ሚሊዮኖች እንሄዳለን። ሊሚት ያስቀመጥነው የለም። ግን ደግሞ ከብድር አንጻር ከምንሰጠው ገንዘብ አንጻር ሰውንም ከማለማመድ አንጻር ስቴፕ ባይ ስቴፕ እያሰፋን ለመሄድ የሚያስብነው እንጂ ይህን ያህል ሊሚት ያስቀመጥንለት የለም።
ተጠቃሚዋ ሶስና እስካሁን ባለው አገልግሎት ያገኘችውን ጥቅም እንደሚከተለው ትገልጻለች።
እማራለሁ የማታ ማለት ስለዚህ ልክ የትምህርት ክፍያ ሲደርስብኝ ወይ የሰው አይና ያለው ስጡኝ ብዬ በደራለሁ ከሰው። አሁን ግን ይሄኛው በማግኘቴ ቀጥታ አፕሊኬሽኑ ላይ ገብቼ ሚኒት እንኳን አይፈጅም፣ በጣም ቀላል ነው፣ ኢዚ ነው። ስለዚህ እሱን ተጠቅሜ ክፍያዎችን መፈጸም እችላለሁ ማለት ነው። የቤት ክራይም ልክ እንደ የተለያየ ፋይናንስ ገንዘብን የሚጠይቁ ነገሮች ሲያጋጥመኝ ቀጥታ የድሮ የሰው ፊት እያየሁ ነበረ የምጠይቀው ስጡኝ አበድሩኝ የምለው። ግን በዚህ በመጠቀም ቀጥታ የ33% ወይም የ50% አማርጬ መውሰድ እችላለሁ።
ሌላው የአገልግሎቱ ተጠቃሚ በመሆን 30% ያህል መውሰዱን የነገረን የአዲስ አበባ ነዋሪ አቶ እስራኤል በቀለ ነው።
ነው ለመጀመሪያ ጊዜ ስጠቀም የደሞዝ ወቅት አልነበረም እና ልጆች የትምህርት ቤት ክፍያ ለመክፈል የተወሰነ ያስፈልገኝ ነበር እና አጋጣሚውን ተጠቅሜ ከሰዎች መበደር ሳይጠበቅብኝ ቀጥታ ራሴ ደሞዜን ካቻሁን በመጠቀም መበደርና መጠቀም ችላለሁ።
ባለው የኑሮ ውድነት ውስጥ በጥሬ ገንዘብ መጠቀምና ከወር እስከ ወር ደሞዝ መጠበቅ በተለመደበት ሀገር ውስጥ እንዲህ አይነቱ የዲጂታል መተግበሪያው ዘርፈ ብዙ ጥቅሞች አሉት የሚሉት አቶ በረከት ዋና ዋና ናቸው የሚሏቸውን እንደሚከተለው ይዘረዝሯቸዋል።
ይሄ የደሞዝ ብድር መተግበሪያው የሚሰጣቸው ጥቅሞች በአጠቃላይ አንደኛ ፈጣን የሆነ የገንዘብ ፍላጎት በሚኖርበት ሰዓት ሰው ደሞዝተኛው ኪሱ ላይ ደሞዝ ላይኖር ይችላል፣ ገንዘብ ላይኖር ይችላል። በፍጥነት የጤና ችግር ቢያጋጥመው በፍጥነት የሚያገኝበት ለምሳሌ አንድ ደሞዝተኛ የሆስፒታል ቢል መክፈል ሊከፍል ድንገት ገንዘብ እንትን ቢያቅተው ቶሎ ብሎ ከዚህ ተበድሮ የሚከፍልበት ሂደት ነው ያለው። ሌላኛው ደግሞ ፋይናንሻል ኢንክሉዥን ቅድም እንዳልኩት የሚያበረታታ ነው። በሀገሪቷ ውስጥ ለምሳሌ አንድ ገጠር ላይ ያለ የግብርና ሰራተኛ፣ ጤና ባለሙያ ከከተማ ውጭ ነው ያለው፣ ትንሽ ገንዘብ ቢያስፈልገው የሰው ፊት ኢትዮጵያ ውስጥ ያው አስቸጋሪ ነው ብድር መጠየቅ ማለት ለክሬዲት መጥፎ አመለካከት ነው ያለን እና ብድር ጠየቀ አንድ ሰው ማለት በቃ ባሪያ አርኮ ብሎ የሚያስበው አንድ ሰው እና ለዛ የሰው ፊት ሳይገርፈው እቺ የጤና ባለሙያ ወዲያው ተበድራ የምትከፍልበት ወይ ገንዘብ የምታገኝበት አንባንክድ የሆነ ህብረተሰብ ራቅ ያለ ቦታ ያለ ሁሉ ወደ ፋይናንስ ስርዓቱ የሚመጣበት ፋይናንሻል ኢንክሉዥን የሚያበረታታ ነው። ሌላው ደግሞ በተጨማሪ ቁጠባን የሚያበረታታ ዲሲፕሊን የሆነ የፋይናንሻል ማኔጅመንት ፐርሰናል ፋይናንሻል ማኔጅመንት ዲሲፕሊን የሆነ የሴቪንግ ስርዓት እንዲኖር ያደርጋል።
ካቻ ዲጂታል ፋይናንሻል ሰርቪስ ቴክኖሎጂና ገንዘብን አምሮ የሚሰራ ብርቱ ጥንቃቄ የሚጠይቀውን ይህን የአገልግሎት ዘር መንግስት ምን ያህል ይፈቅደዋል፣ ምን ያህልስ ይቆጣጠረዋል ተብለው የተጠየቁት የካቻ ማርኬቲንግና ኮሙኒኬሽን ስራ አስኪያጅ አቶ ናሆም አበራ ይመልሳሉ።
የካቻ እንግዲህ በናሽናል ባንክ ላይሰንስ ተሰጥቶት በፔመንት ኢንስትሩመንት ኢንሹረር ስራ ከጀመረ 1-2 ዓመት ሞልቶታል። ይሄ ላይሰንስ እንግዲህ የሞባይል ገንዘብ ዝውውር፣ ዲጂታል ብድርና ቁጠባን ጨምሮ ሌሎች የተለያዩ ሰርቪሶች እዛ ላይሰንስ ውስጥ አለ። ዲጂታል ባንክ በቴክኒክ ባንክ እኩል ሴትልመንቶች እንሰራለን፣ ለናሽናል ባንክ ሪፖርት በየቀኑ እንልካለን። እያንዳንዷ ሜጀርመንት በናሽናል ባንክ ሬጉሌት እየተደረግን ነው የምንንቀሳቀሰው።
የካቻ ዲጂታል ዋና ስራ አስፈጻሚ አቶ አብርሃም ጥላሁን የዲጂታል ብድር አገልግሎትና ሂደት በአይነቱ አዲስ ብቅ እያለ የሚገኝ የዘመናዊ ቴክኖሎጂ አካል መሆኑን በመግለጽ ከነባሩ ጋር በማነጻጸር ያስረዳሉ።
የዲጂታል ብድር የምንላቸው ሰዎች በተለምዶ ከባንክ ወይ ከፋይናንስ ተቋም ሄደው ብድር የሚወስዱበት አሰራር አለ። ቅርንጫፍ ሄደው ማመልከቻ ሞልተው አስፈላጊውን የነሱን የመክፈል አቅም የሚያሳዩ ሰነድን አሟልተው ያሟሉት ነገር በቅርንጫፍ ኮሚቴ ታይቶ ደግሞ እንደየመጠኑ እየታየ ወደ ላይ በሚመለከተው አካል ጸድቆ ረጅም ቀናትን የሚወስዱ ፕሮሰስ ተካሂዶ መጨረሻ ላይ ብድር የሚወስዱበት አሰራር አለ። አሁን ደግሞ ከቴክኖሎጂው ከመዘመን ጋር ተያይዞ በተለይ ዲጂታል ብድር የምንለው አነስተኛ ብድሮች ላይ የበለጠ ጥቅም ላይ እየዋለ ያለው በእኛም ሀገር በሌሎችም ሀገር ለምሳሌ እንደየ አገልግሎቱ አይነት አመጣኑ ይለያያል። ለአነስተኛና መካከለኛ ለሆኑ በንግድ ላይ የተሰማሩ ለምሳሌ 100,000 የአንድ ወር ከዛም ያነሰ ጊዜ እንዲሁም 2 ወርም የሚወስድ እንደየ አገልግሎቱ አይነት ዲዛይን እንደተደረገው የገበያው ፍላጎት ባንኩና ፊንቴኩ ተባብረው በሚሰሩት የፕሮዳክት ዲዛይን ላይ የሚመሰረት ይሆናል። ወይም ደግሞ አሁንኛ ገበያ ላይ ዘመን እንደወጣ ለምሳሌ ለደሞዝተኛው የሚሆን የዲጂታል ብድር ደሞዝ ከመድረሱ በፊት ሰዎች የሚያስፈልጋቸው ወጪዎች የደሞዛቸውን የተወሰነ ክፍል በ14 ቀን የሚከፈል ወይም በአንድ ወር የሚከፈል እስከ 50,000 ብር ድረስ የምንሰጠው አገልግሎት አለ። ይሄ አገልግሎት እንግዲህ ሂደቱ ቅድም ያልኩት የተለመደ አሰራር አለ። ይሄኛው ግን የመክፈል አቅሙን የሚገምተው ደንበኛው ማመልከቻውን የሚያስገባው ከእጅ ስልኩ ሆኖ ነው የብድር ጥያቄ የሚያቀርበው። ውሳኔውንም የሚሰጠው የብድሩ መፈቀድና ለመፈቀድ ውሳኔ የሚሰጠው የማሽን ነው። ክሬዲት ስኮሪንግ ኢንጂን ይባላል። የሰውየውን የፋይናንሻል ትራንዛክሽኖችና ሌሎች መረጃዎችን ፕሮሰስ አድርጎ የመክፈል አቅሙን ገምቶ ይሄን ያህል ብድር መውሰድ ትችላለህ ይለዋል። ከተስማማ ደንበኛው የሚስጥር ቁጥሩን አስገብቶ እዛው የካቻ ዋሌት ላይ ብድሩ ይለቀቅለታል ማለት ነው። ስለዚህ ከዚህ ከመደበኛው የሚለየው ነገር ምንድነው? ከጥያቄው ጀምሮ ውሳኔ ሲሰጥ ሲለቀቅም ብድሩ ክፍያም ሲፈጸም ምንም አይነት የሰው ኢንተርቬንሽን ቅድም ባነሳሁት በመደበኛው ግን ከመነሻው ጀምሮ ቅርንጫፍ ሄዶ ደንበኛ ማመልከቻ ሞልቶ ፕሮሰስ ተደርጎ ባለው ሃይራርኪ እንደ ውሳኔ ሰጪ አካሎቹ ላይ ድረስ ሄዶ ተፈቅዶ የሚመጣበት አካሄድ ነው። ግን በአጠቃላይ ዲጂታል ብድር አሁን ያሉት ለአነስተኛ ብድሮች ያለመያዣ በቅጽበታዊ የሆኑ በጣም አስቸኳይ የሆኑ የፋይናንስ ሚንዶች ሲመጡ ይህንን ችግር የሚፈቱ አገልግሎቶች ናቸው ማለት ይቻላል።
ዋስትና ለምሳሌ እናንተ እንግዲህ አገልግሎት ሰጪ ናችሁ፣ ገንዘብ ነው የምታበድሩት። ገንዘባችሁ የማይመለስ የማይከፈል ቢሆን እንዴት ነው ኪሳራችሁን ታቻችሉት? መድናችሁ ምንድን ነው?
ያው እንግዲህ በዋናነት እንዲያውም እንደዚህ አይነት የብድር አሰጣጦች ከተለመደው የብድር አሰጣጥ ሪስክ ማኔጅመንቱ ላይ ወይም የስጋት አመራሩ ላይ የተሻለ ፐርፎርማንስ ያላቸው ተብሎ ነው የሚታሰበው። ራሱ ክሬዲት ስኮሪንግ ኢንጂን ያልኩ ወይም የብድር ትንተናውንና የመበደሩን አቅም የሚወስነው ክሬዲት ስኮሪንግ ኢንጂኑ የተለያዩ መረጃዎችን አይቶ ሰውየው ከዚህ በፊት ያለው የባንክ ሂስትሪ፣ ሂሳብ የከፈተበት ጊዜ፣ የነበሩ የገንዘብ እንቅስቃሴዎች፣ ገቢ ወጪዎቹ፣ እንዲሁም ደግሞ ከፋይናንሱ ውጭም አሁን ከቴክኖሎጂ ጋር ተያይዞ ሌሎችም ነገሮች የሰውን የብድር የመክፈል አቅም ልንገምትባቸው የምንችል ቢሄቪራል አናሊሲስ ይሉታል። የተለያዩ አይነት ሜካኒዝሞች አሉ። በተለይ ስማርትፎን ተጠቃሚዎችን ከስማርትፎን አጠቃቀማቸው ጋር ተያይዞ ስኮር የሚደረጉበት አይነት ነገሮች አሉ። ለምሳሌ የባትሪ አጠቃቀሙ፣ ስክሪን ታይሙ፣ ስልኩ ላይ ያሉት ኮንታክት ብዛት፣ የኢንካሚንግ ስልኩ፣ አውትጎይንግ ስልኩ፣ ብዙ ነገሮች ሳይኮሎጂካል የሚተነተኑበት ከብድር አከፋፈሉ ብሄር ጋር የሚያያዙበት አሰራሮችም አሉ። ሌሎችም እድሜ፣ ፆታ፣ ያገባ ያላገባ ብዙ ፓራሜትሮች ናቸው ዊዝነስ ሰከንድ ሲስተሙ ፕሮሰስ የሚያደርጋቸው እና ከዚህ ጋር ተያይዞ በተቻለ መጠን ስጋቱን ለመቀነስ ይሞክራል። ግን አትዘንድ ኦፍ ዘዴ ቢዝነስ ነው። የሚኖሩ የማይከፈሉ የማይሰበሰቡ ብድሮች ሊኖሩ ይችላሉ። እንደ ማንኛውም ቢዝነስ የራሱ የሆነ የፎሎ አፕ ከተለመደ ውጭ ያሉ የፎሎ አፕ ለማስመለስ የሚደረጉ ጥረቶች ይኖራሉ።
ለምሳሌ አከፋፈሉ እንዴት ነው የሚሆነው? ለምሳሌ አንድ ሰው እንበልና 10,000 ብር ቢበደር 10,000 ብሩን በሚቀጥለው በምን ያህል ጊዜ ውስጥ መክፈል ያለበት? ምክንያቱም ከደሞዝ ጋር የተያያዘ ስለሆነ ድሮ እንግዲህ ሞዴል 6 ምናምን የሚባል ነበረ ድሮ በመንግስት መስሪያ ቤቶች ከመጪው ደሞዛቸው ላይ የሚቆረጥ ይበደራሉ። ይሄ የእሱ አይነት ነገር ነው ወይስ ብድር ነው? እና 10,000 ብር የተበደረ ሰው በምን ያህል ጊዜ ውስጥ መክፈል ያለበት? እንዴት ነው አከፋፈሉ? አበዳደ አወሳሰዱና አከፋፈል አመላለሱ?
ጥሩ። ይሄ እንግዲህ አሁን እኛ ይዘን የቀረብ ነው አገልግሎት ሁለት አይነት ናቸው። በ15 ቀን የሚከፈል አለ፣ በአንድ ወር የሚከፈል አለ። በ15 ቀን መበደር የሚችለው አቅሙ እዛው ገና ከመበደሩ በፊት ደንበኛው ሲያመለክት ለብድሩ አማራጭ ይሰጠዋል። ይህን ያህል የደሞዝህን ፐርሰንት በዚህ ያህል ቀን የሚከፈል፣ ይህን ያህል ደግሞ በዚህ ያህል ጊዜ የሚከፈል ብሎ አማራጭ ይሰጠዋል። ደንበኛው አይቶ የሚመቸውን ያከፋፈል ጊዜ ነው የሚመርጠው። የአገልግሎት ክፍያዎችም እዛው ላይ ይታያሉ። የሚመቸውን አገልግሎት መረ ከመውሰዱ በፊት የመክፈያውን ቀን ያሳየዋል። የስንት ጊዜ ብድር እየወሰደ እንደሆነ፣ የደሞዝ ምን ያህል ፐርሰንት እንደወሰደን በግልጽ ያሳየዋል ማለት ነው።
ይህ እንደ እዚህ ሀገር ክሬዲት ካርድ የሚባል ነገር አለ። ያው ብድር ሰዎች የሆነ አካውንት አንድ ባንክ 20,000 ብር ወይ 100,000 ብር ያስቀምጥና ሰዎች ከዛ ላይ እየወሰዱ ከስር ከስር እየከፈሉ የሚሄዱበት አይነት አሰራር አለ። አንዴ ገንዘብ ይሄን ያህል ይገባዋል ብሎ መድቦ ማለት ነው። ይሄ የእናንተ ከዚህኛው አሰራር በምንድን ነው የሚለየው?
እውነት ያው መናገር ብድር ነው፣ ይሄኛውም ያኛውም ብድር ነው። ተመሳሳይነት አላቸው። ምናልባት ሂደቱ ነው የብድር አሰጣጡ ሂደት፣ የምንጠቀምባቸው መሳሪያዎች ለብድር ሊለያይ ይችል ይሆናል እንጂ ዞሮ ዞሮ በተለይ አነስተኛ ገቢ ያለው ማህበረሰብ በጣም የአጭር ጊዜ ደሞዝ እስኪደርስለት ሊሆን ይችላል፣ ወይንም ሌላ ገቢ ላይ የተሰማራ ለምሳሌ አነስተኛ ገቢዎች ላይ ቅድም እንዳነሳሁት እነሱ ጋር እቃ ለማውረድ ለአንድ ሳምንት የማይበልጥ የሸልፍ ላይ ካላቸው እቃዎች ግን በሰዓቱ ማውረጃ ባለመኖሩ ብቻ ያንን ቢዝነስ መስራት እድሎች ይኖራሉ፣ አጋጣሚዎች ይኖራሉ። እና እጃቸው ላይ ሾርቴጅ የሚያጋጥማቸው አነስተኛ ገቢ ያላቸው ሰዎች የሚጠቀሙበት አገልግሎቶች በብዛት። ስለዚህ ያከፋፈል ሂደታቸው ሊለያይ ይችላል። እዚህ በሞባይል ልንጠቀም እንችላለን፣ እዛ ደግሞ በካርድ ሊሆን ይችላል። የምናያቸው መረጃዎች ወይም ደግሞ እንደ ኮላትራል የምንይዛቸው ለምሳሌ እናንተ ጋር ያለ ሲስተሙ ላይ ሶሻል ሴኪሪቲ ነምበሩ ጋር ምናምን ተያይዞ ዲፎልት የማድረግ ውድል ሊቀንስ ይችላል። እዚህ ደግሞ ሌላ አይነት ሜካኒዝም ሊኖር ይችላል። ግን ሁለቱም ብድር ናቸው። በተለይ ደግሞ ታርጌት ያደረጉት እንደዚሁ ጊዜያዊ የገንዘብ እጥረት የሚያጋጥማቸው ሰዎች ችግር የሚቀርፉ አገልግሎቶች ናቸው።
የአቦል ደሞዜ ዋና አገልግሎት መሰረቱን በሞባይል ስልኮች ላይ ያደረገ ሲሆን በአውሮፓ አቆጣጠር የካቲት 2 ቀን 2024 በዓለም አቀፉ ድርጅት PSI እና በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ ተመራማሪዎች የታተመው ጥናት የሞባይል ስልክ ባለቤትነት ዝቅተኛ መሆን፣ የስማርት ስልኮችና የሞባይል ስልኮች ተደራሽነትና የሞባይል ክፍያ መፍትሄዎች ውስን ሊያደርገው እንደሚችል አመልክቷል። ከነዚህና ሌሎች የኢንተርኔትና የዝርዝር አፈጻጸም ፈተናዎች ቢኖሩም ያነጋገርናቸው የቡና ባንክና የካቻ ዲጂታል ኃላፊዎች በኢትዮጵያ ያደገ በመጣው የፊንቴክ ዘርፍ ላይ ብሩህ ተስፋ ያላቸው ይመስላሉ። የካቻ ማርኬቲንግና ኮሙኒኬሽን ስራ አስኪያጅ አቶ ናሆም አበራ፣
አሁን ባይ ዘ ወይ በጣም ሰውም አዌርነስ በሌሎችም ካምፓኒዎች የመጣ ነገር አለ። ኢንተርኔት ከኦፍኮርስ ከተማው ላይ አለ፣ ግን ይሄ አፕሊኬሽን የመጠቀም ለፋይናንሱ ወደ ሞባይልና ስማርት ስልክ መሄዱ ነገር በደንብ እየተለመደ ይመጣል። በመንግስትም ደግሞ ደረጃ እንደ ፖሊሲ ተቀርጾ እየተሰራበት ያለ ነገር ነው። ላስት 4-5 ይርስ ዳታውንም ብታዩ የትራንዛክሽን ገንዘቦች ፍሮም ካሽ ቱ ዲጂታል የመጡ ከባንክ ብራንች ሄዶ ከማውጣት ወደ ኤቲኤም የመምጣቱ ነገር በጣም እየጨመረ የመጣና በጣም እየተስፋፋ ያለ ነገር ነው። አንዱ እሱ በራሱ የሚያግዘው ነገር አለ። ሁለተኛ ደግሞ ወደዛ ነው የምንሄደው። እንደ ሀገር ቆያለን እንጂ ቀስ እያለን ከከተማም እየወጣ እየሰፋ ክፍለ ሀገሮች ላይ ወደዛ መሄዳችን አይቀርም። ስለዚህ እንደ ዲጂታል ፊንቴክ ካምፓኒ ይሆናልም፣ አሁንም እንዳየነው ሪስፖንስ እየሆነም ነው። ተደራሽነቱ እያሰፋን የመሄድ እቅድ አለ። ስማርት ስልክ እናስጠቅማለን። ሌላው ዩኤስኤስዲ ያለ ስማርት ስልክ ለሌላቸው ሰዎች ወይም ደግሞ ይሄ በተለምዶ ጠቅጠቅ ለሚባሉ ስልኮች የካቻ አፕሊኬሽን ዩኤስኤስዲ ሞድ አለው። ዩኤስኤስዲ ሞድ ጠቀም ይችላሉ።
ከ15 ዓመት አገልግሎት ጋር ከ4.5 ሚሊዮን በላይ ደንበኞች ያሉት መሆኑን የሚገልጸው የቡና ባንክ ከካቻ ዲጂታል ጋር በመተባበር በመላው አገሪቱ ከ400 በላይ እንደሚሆን በሚገልጻቸው ቅርንጫፎቹ እንደ አቦል ደሞዜ የመሳሰሉትን የዲጂታል ብድርና ቁጠባ አገልግሎት ለመስጠት ያለው ተስፋ ጠንካራ መሆኑን ገልጸዋል። በኢትዮጵያ ከ50% በላይ የሚሆኑ ዜጎች ከባንክ አገልግሎት ውጪ የሚገኙ መሆናቸው ይታወቃል።